ኢትዮጵያ ከቻይና የወሰደችውን እዳ መክፈል የማትችልበት አቅም ላይ ደርሳለችን? ከቻይና ብድር በመውሰድ ከአፍሪካ በሁለተኛ ደረጃ ላይ መሆኗ የሚነገርላት ኢትዮጵያ ከሰሞኑ የብድር አከፋፈልን የተመለከተ ውይይት ከአበዳሪዋ ቻይና ጋር መጀመሯ ተሰምቷል። የውይይቱ መጀመር ታገስ ብለው የነበሩ ብድር ተኮር ምግቶችን ቀስቅሷል። የድርድሩን ይዘት እንዲሁም ኢትዮጵያ ከወሰደችው ብድር ጋር የተያያዙ ጉዳዮችን ለማፍታታት በማሰብ ሀብታሙ ስዩም ከኢትዮጵያ መንግስት ተወካይ እንዲሁም የምጣኔ ሀብት ባለሙያዎች ጋር ቆይታ አድርጓል።
አፍሪካ በግንባታ ዘመቻዎችና በግንባታ እቅዶች ባሰለ ይሆናለች። ኢትዮጵያ፣ ኬንያና ናይጄሪያን የመሰሉ ሀገራት ግዛቶችን የሚያቆራርጡ የባቡር ሀዲዶችን ገንብተዋል። ግብጽ አዲስ የንግድ ከተማ፣ አንጎላ ኃይለ ምንጭ ግድብ፣ ኮንጎ ልዩ የኢኮኖሚ ቀጠናዎችን ለመገንባት ደፋ ቀና እያሉ ነው። እነዚህ ግንባታዎች የሚሆነው ብድር የምታቀርበው ደግሞ ቻይና ናት።
ቻይና በአጠቃላይ ለአፍሪካ ሀገሮች ዋና አበዳሪ ሆኖ ተገኝቷል። በአጠቃላይ እነሱ ዴቨሎፕመንት ፈንድ ነው የሚሉት። ብዙ ሰዎች እንደ ግራንት ያይታል፣ በነጻ የሚሰጥ አይደለም። ወደ 35 ቢሊዮን ዶላሩ በብድር መልክ የሚሰጥ
የቀድሞው የኦክስፋም ኢንተርናሽናል የአፍሪካ ቻይና ምክክር መርሃ ግብር ኃላፊ የሴንተር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊም ናቸው። ጌዲዮን ገሞራ ጃለታ የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ተቋም አፍሪካዊ ሀገራት ከቻይና የወሰዱትን ብድር በሚያሳየው መዝገብ ላይ ከአንጎላ በመቀጠል ኢትዮጵያ የሁለተኛ ደረጃ ላይ ትገኛለች። መጠኑ ደግሞ ከ13 ቢሊዮን ዶላር በላይ ይልቃል። እንዲህ ያለው ብድር ሀገርና ሕዝብን ለሚጠቅም ስራ እንደዋለ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ያምናሉ።
የእኛ ብድር በዋናነት በአብዛኛው በመሰረተ ልማት ነው። ኢትዮጵያ ከፍተኛ የኢኮኖሚ እድገት እንድታመጣ በጣም ትልቅ ሚና የተጫወቱ ናቸው። ስለዚህ በብድሩ ውጤታማ እና ኢኮኖሚው እንዲያዝ ከማድረግ ኤክስፖርታችን እንዲጨምር ከማድረግ አኳያ የራሱ ሚና ነበረው።
ቻይና ለኢትዮጵያ የሰጠችውን ብድር በተመለከተ አንድ ወጥ መግባባት የለም። አምባሳደር ተሾመ በልማትና እድገት ደጀንነት የቆጠሩትን ብድር የኋላ የኋላ ጦስ የሚያመጣ እዳ መሆኑን የሚያምኑ ጥቂት አይደሉም። እስካሁን ሂደቱን ውጤታማነት ከሚጠራጠሩት መካከል አንዱ የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ፕሮፌሰር አለማየሁ ገዳ ናቸው።
አቅማችን በላይ ብራን ነበር ግን አልተጠቀምንበትም። ለምን አልተጠቀምንበትም ስትለኝ ሁለት ሶስት ነገሮች ማንሳት ይችላል። መሰረታዊ ነገር አንደኛው ሌብነት ነው። የመጡት ፕሮጀክቶች በቅርቡ እንዳየነው በሜቴክ፣ በስኳር ፋብሪካ፣ በምናምን ያው ይሰረቃሉ። ሁለተኛ የማስፈጸም አቅም ሳይኖረን እና ትክክለኛ የሆነ የፕሮጀክት ትንሽና ሳናደርግ ነው እነዚህ ብሮች ብለን የሚቀበል የነበረ።
ከሰሞኑ የኢትዮጵያና የቻይና መንግስት ብድርን በተመለከተ ምክክር ላይ ስለመሆናቸው የእስያ የዜና አውታሮች ማስነበባቸውን ተከትሎ ታገስ ብለው የነበሩ ሀሳቦችና ጥያቄዎች አንሰራርተዋል። ከሁሉ የቀደመው ጥያቄ የሁለቱ ሀገራት ሰሞነኛ ምክክር ዓላማ ምን ነበር የሚለው ነው።
በዋናነት አሁን ምክክር እየተደረገ ያለው ያው ከአዲስ አበባ ጅቡቲ ያለው የባቡር መንገድ የተወሰደ ብድር ነው። እሱ ብድር ኮመርሻል ብድር ስለነበረ ወደ ኮንሴሽናል ብድር ወደሚባለው እንዲቀየር የቀረበ ጥያቄ ነው እና በዛ ጥያቄ ዙሪያ ላይ ውይይት እያደረጉ ነው ያሉት። በቅርቡ ክቡር ጠቅላይ ሚኒስትራችን ለበልትና ሮድ ኢኒሽቲቭ ሁለተኛ የመሪዎች ጉባኤ ከመምጣታቸው በፊት እንዲጠናቀቅ ጥረት እያደረግ ነው ያለ ነው።
ሀገራት በዚህ ጊዜ ወሰድኩትን ብድር መልሳለሁ ካሉ በኋላ በመሀል ድርድር ተጀመረ ሲባል የተበዳሪ ሀገርን ወቅታዊ የኢኮኖሚ አቅም መጠየቅ አይቀሬ ነው። ኢትዮጵያ የቻይናን ደጅ ጥናችሁ ቀድመ የገባችሁን ግዴታ ማክበር ተስኗችሁን ብለን የጠየቅናቸው አምባሳደር ተሾመ ቶጋን መልስ ወደኋላ እንሰማለን። ከዚያ በፊት ግን የኢትዮ ቻይናን ኢኮኖሚያዊ ትስስር በተመለከተ የተለያዩ ጥናታዊ ጽሁፎችን ያቀረቡትን ፕሮፌሰር አለማየሁ ገዳን ሀሳብ እናዳም።
የመክፈል አቅም አቀምጧታል። ለምን ብንል አሁን የብሔራዊ ባንኩ ባወጣው መግለጫ ራሱ የሁለት ወር ከግማሽ ከውጭ ማስገቢያ ብቻ ነው የዶላር የውጭ ምንዛሬ ያለን። አማካይ ሲታይ የአፍሪካ ሀገር እንደው አነሰ ሲባል አራት ወር ያህል መኖር አለበት። በዚህ ላይ ከፍለንለት አንችልም። ይህንን ከፍለው ደግሞ በጣም ብዙ ነው። አይ ቲንክ ያምናው ፊገር ብትወስደው ወደ 1.2 ቢሊዮን የከፈል ነው በአመት። የብድር ጫናው ከተጨመረ መጥፎ ይሆናል። ያለው አማራጭ ሄዶ ከእነሱ ጋር መደራደር እና ሁለት አይነት ነገር ማረግ ነው። አንደኛ
በቅጡ ባልተመራ እዳ ሰበብ የብድር አጣብቂኝ ውስጥ ከገቡ ሀገራት መካከል በተንታኞች ዘንድ ስሟ ተደጋግሞ የሚነሳው ስሪላንካ ናት። ስሪላንካ ብድሯን በተባለበት ጊዜ መመለስ ስላልቻለች ወደቧን ቻይና እንድትጠቀምበት አሳልፋ ሰጥታለች። የአፍሪካ ሁለተኛ ተበዳሪ የሆነችው ኢትዮጵያ ተመሳሳይ እጣ እንዳይገጥማት የሚሰጉ ጥቂት አይደሉም። አምባሳደር ተሾመ ተጋ ግን
ኢትዮጵያ ወደዛ አይነት ነገር ትገባለች የሚል ግምት የለኝም። ይህን የምልበት ዋናነት ያው ብድራችን እየከፈልን የመጣበት ሁኔታ ነው ያለው። ኢትዮጵያ ንብረት ለብድር ማስያዣ ትሰጣለች የሚል ግምት የለንም። ሀገራት ለልማት ስራቸው ለእቅዳቸው ማስፈጸሚያ በቂ ገንዘብ ስለሌለ ወደ ብድር ይሄዳሉ። ብድሩን ደግሞ ኢትዮጵያ ወስዳ ለመክፈል የሚያስችል በዓለም አቀፍ ደረጃ ላይ የሚቀመጡ ስታንዳርዶች አሉ። ስለዚህ ከዛ ስታንዳርድ አኳያ ወይም ትሬሽሆልድ የሚባል ነገር አለና ከጂዲፒ ጋር አያይዘን ስንመለከት ኢትዮጵያ መጥፎ ሁኔታ ላይ አይደለችም።
አምባሳደሩ ይህን ይበሉ እንጂ ኢትዮጵያ ላይ ያጠሉትን የብድር አጣብቂኝ ምልክቶች የሚያነሱ የመስኩ ሊቃን መጠንቀቅ አይከፋምን ይመክራሉ። የሴንተር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊ የምጣኔ ሀብት ጉዳዮች ተመራማሪው ጌዲዮን ገሙራ ጀለሳ ኢትዮጵያ ከብድር ምክክሩ ባለፈ የራሷን አቅም ማጎልበት ላይ ብታተኩር አስራፊ እንደሚያደርጋት ይመክራሉ።
ምንድነው ከውጭ የሚመጣው እርዳታ አስፈላጊ ሆኖ ሳለ ሀገሮች ደግሞ አቅማቸውን በገላት መቻል አለባቸው። ለምሳሌ ሮንዳን ኬዝ ማለት እንችላለን። ሳውት አፍሪካ የታክስ የመሰብሰብ አቅማቸው ከጊዜ እየወደገ ነው። ብዙ በብድር ያደገ ሀገር የለም ይላሉ ኢኮኖሚስቶቹ ሲናገር።
ፕሮፌሰር አለማየሁ ገዳ በሚጨምሩት የመፍትሄ ሀሳብ ጥንቅራችን እንቋጭ።
ምን መደረግ አለበት ያልከው ከባድ ጥያቄ ነው። ግን እኔ እጅስ ማድረግ ነው ምንድነው ዲፕሎማቶች የበለጠ ያውቁታል። ግን ሶስት አንድ ይዞ መሄድ ነው። አንድ እነሱን መያዝ፣ የእነሱ ተገዳዳሪ የሆኖች ሀይሎችን መያዝ፣ በሁለቱ ጨረታ መሀል ያንተን ኢንተረስት እያስጠበቅ ክል በመሀል ደግሞ የራስን በራስ አቅም የመስራት መገንባት። በአጭር ጊዜ ያለ ስትራቴጂ ይሄ ነው የሚታዩ።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።